ምራፍ 7 ጥናታችንን እንቀጥላለን። ከዚህ በፊት በነበረው ክፍለ ጊዜ ያቆም ነው ጌታችን ኢየሱስ ክርስቶስ ወንድሞቹ ወደዚህ ወደ ዳስ በዓል እንዲወጣ ቢያበረታቱትም ድንቆችን ታምራትን እንዲያደርግ እና ራሱን እንዲገልጥ ጊዜ አልደረሰም አልሄድም አሁን ብሎ እንደቀረና ትንሽ ደግሞ የወንድሞቹን ሁኔታ ነበር ለመፈተሽ ሞከርነው። ምክንያቱም ዮሐንስ የልባቸውን ነገር ገልጦ ስለሚጽፈው ስለነርሱ ትንሽ ለማየት ሞክረናል። የውስጥ አስተሳሰባቸውና የውስጥ ማንነታቸው ሲታይ ዮሐንስ እንደነገረን አላመኑም ነበር። ፐርሲስተንትሊ በሱ አላመኑም ነበር። በኋላም ደግሞ ጌታችን ኢየሱስ ክርስቶስ ጊዜ ገና አልደረሰም ብሎ ሲነግራቸው ደግሞ ዓለማውያን እንደነበሩ ይናገራል። ዓለማውያን ማለት የዓለም ወዳጅ የሆነ ማለት ነው። ዓለማዊነት በነገራችን ላይ የአንድ የሃይማኖት ድርጅት አባል መሆንና አለመሆን ጉዳይ አይደለም። ወይም ደግሞ ቤተክርስቲያን ውስጥ የመሆንና ያለመሆን ጉዳይ አይደለም። ቤተክርስቲያን ውጪም ሆኖ ዓለማዊ መሆን ይቻላል። ቤተክርስቲያን ውስጥም ሆኖ ዓለማዊ መሆን ይቻላል። የቆሮንቶስን ቤተክርስቲያን እናንተ ስቲል ዓለማውያን ናችሁ ዩር ስቲል ወርልድሊ ይላቸዋል ቅዱስ ጳውሎስ ማለት ነው። ዓለማውያን ናችሁ ይላቸዋል። እና ዓለማዊነት ምን ማለት ነው? አዳራሽ ውስጥ ሆነም ከአዳራሽ ውጪም ሆነን ዓለምን የሚያስደስትና የዓለምን አስተሳሰብ ውጪ ያለውን አስተሳሰብ ኢምብሬስ የሚያረግ ህይወት በሙሉ ዓለማዊ አስተሳሰብ ነው፣ ዓለማዊ ኑሮ ነው። እና ጌታችን ኢየሱስ ክርስቶስ ሲጠራንና ሲያድነን ያወጣን ከዓለም ነው። ኮንፈርም እንዳናረግ ዓለማዊ ምኞትን እንድንክድ፣ ምክንያቱም ዓለም የራሱ ስታንዳርድ አለው። እና በቤተክርስቲያን ውስጥም ሆነን ከቤተክርስቲያን ውጪ ዓለም የሚወደውና አፕሩቭ የሚያረገው የማያምኑ ሰዎችን የማይረብሽ አይነት አኗኗር ዓለማዊ ነው። እና እነኚህ ሰዎች ስለ ተአምር ቢያስቡም ስለ ተአምር ቢያውቁም ስለ ተአምር ቢናገሩም ተአምሩን እንዲያደርግ እንዲወጣ ቢናገሩም ሃይማኖተኞች ቢሆኑም የቤተ መቅደስ ሰዎችም ቢሆኑም ግን ጌታችን ያለው ዓለም እናንተን ሊጠላ አይችልም። ለምን? ስራውን አትገልጡበትም፣ ስራውን አይኮንንም ኑሯቸው። እኔን ደግሞ ይጠላኛል አለ ጌታ ኢየሱስ። ለምን? ስራውን ስለሚኮንን ስራውን ስለሚገልጥ ማለት ነው። ይሄንን ነበር ያየነው። ኤኒዌይስ ምንድን ነው የሆነው ከዛ በኋላ ጌታችን ኢየሱስ ክርስቶስ ራሱ በወደደው ጊዜና ራሱ በወደደው መልክ ነው የተገለጠው በዳስ በዓል ላይ። እነሱ መጀመሪያ አብረው እንዲሄዱ ነበር የፈለጉት፣ ግን ጌታችን ኢየሱስ ከእነርሱ ጋር አልሄደም ነበረ። ይሄን አላቸውና በገሊላ ቀረ ይላል። ከዚያ በኋላ ግን በበዓሉ አጋማሽ ላይ ጌታ ኢየሱስ ሄደ። ምን ማለት ነው? በራሱ ጊዜ ሄደ። ጊዜ አልደረሰም ያላቸው ለዚህ ነው። የሄደበት መልክ ደግሞ እነሱ ባሉት መልክ አይደለም። እነሱ ሄዶ ድንቆች ታምራት በማድረግ በበዓሉ ላይ እንዲያስደንቅ ነው። ጌታችን ሄዶ ደግሞ በዳስ በዓል ላይ ያላረገው ነገር ምንድን ያላችሁኝ እንደሆነ ታምር አላረገም። ሄዶ በበዓሉ ላይ አስተማረ፣ እስከ መጨረሻ አስተምሮ ነው በዓሉ ያለቀው። እና የሄደበት ጊዜም የእነርሱ ጊዜ አይደለም፣ የሄደበት መልክም የእነርሱ መልክ አይደለም። ባልጠበቁት መልክ ነው የሄደው። ከሄደ በኋላ የሆነውን ደግሞ ትንሽ ለማየት እንሞክር። አሁን ሽፍቱ ትንሽ ከወንድሞቹ ትንሽ ወደ ሌሎች ሰዎች፣ ወደ አይሁድ ሃይማኖተኞች፣ ወደ የአይሁድ መሪዎች ትንሽ ያዘነብላል። እዛ ላይ ደግሞ ሄደን አንዳንድ ወሳኝ ነገሮችን ለማየት እንሞክራለን። ትንሽ አንብበን እንድንጀምር ቁጥር 14 ጀምሮ እስከ ቁጥር 24 ድረስ መጽሐፍ ቅዱስ ላይ ያዛችሁ ሰዎች እነኝን 10 ቁጥሮች ቶሎ ቶሎ ብለን እናነባለን። አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደስ ወጥቶ ያስተምር ነበር። አይሁድም ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴ እስከላከኝ ነው እንጂ ከኔ አይደለም። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ብሆን ያውቃል። ከራሱ የሚናገር የራሱን ክብር ይፈልጋል፣ የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱም አመፃ የለበትም። ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድ ስንኳ የለም። ልትገድሉኝ ስለምን ትፈልጋላችሁ? ሕዝቡ መለሱና ጋኔን አለብህ፣ ማን ሊገድልህ ይፈልጋል አሉት። ኢየሱስ መለሰ አላቸውም፣ አንድ ሥራ አደረግሁ፣ ሁላችሁም ታደንቃላችሁ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶችም ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ ሰውን ሁለንተናውን በሰንበት ጤናማ ስላደረግኩ ትቆጡኛላችሁን? ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ ይላና ይቀጥላል። እኔ ምናልባት የምዕራፍ 7 ዋና ሐረግ አውጣ ብባል ዋና እምብርት አውጣ ሁሉንም ሊፈትሽ የሚችል የኢየሱስንም ወንድሞች የሃይማኖት መሪዎችንም ህዝቡንም በዮሐንስ 7 ላይ የተገለጡትን ሰዎች ሊፈትሽ የሚችል መፈተሻ ሐረግ ናውጣ ቢባል ዋናው ሐረግ የሚመስለኝ ቁጥር 24 መጨረሻ ላይ ያነበብኩት ነው። በመልክ አትፍረዱ። በፊዚካል በውጭ በሚታይ ዳኝነት አትስጡ። ኮንክሉድ አታርጉ በሱ ነው። ምክንያቱም የሁሉም ሰው ችግር ዮሐንስ 7 ላይ ኢየሱስ ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም? እንመን ወይስ አንመን የሚለው ክርክራቸውና ዳኝነታቸውና ፍርዳቸው በምን ላይ የተመሰረተ ነው? በመልክ ላይ የተመሰረተ ነው። በውጫዊ በሚያረጋቸው ድርጊቶች ላይ የተመሰረተ ነው። እና በጣም በኮንትሮቨርሲ የተሞላ ነው ምዕራፍ 7። መለያየት ሆነ ይላል። ለምሳሌ ወደ ታች ወረድ ብላችሁ ትንሽ ብታዩ ቁጥር 40 እስከ ቁጥር 44 ላይ ስለዚህ ከህዝቡ አያሌ ሰዎች ይህን ቃል ሲሰሙ ጌታችን ሲያስተምር ይህ በእውነት ነብዩ ነው አሉ። ሌሎች ደግሞ ይህ ክርስቶስ ነው አሉ። ሌሎች ግን ክርስቶስ በእውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን አሉ ይልና ቁጥር 43 እንግዲህ ከእርሱ የተነሳ በህዝቡ መካከል መለያየት ሆነ ይላል። ስለዚህ ኤቭሪባዲ ያንዳንዱ ሰው የራሱን አስተያየት እየሰጠ ነው። ያንዳንዱ ሰው የራሱን ጀጅመንት እየሰጠ ነው። የራሱን ፍርድ እየሰጠ ነው። የራሱን ዳኝነት እየሰጠ ነው። ይሄ ኢየሱስ ማን ነው በሚለው ማለት ነው። ይሄ ኢየሱስ ማን ነው ብሎ ኢየሱስን በማድነቅ ኢየሱስን በመቀበል ሂደት ውስጥ ሰው አስተያየት እየሰጠ ነው። አስተያየቶቻቸው ግን የአብዛኞቹ በመልክ ላይ የተመሰረተ ነው። ማን ነው ይሄ ኢየሱስ? በመልክ ላይ የተመሰረተ ነው። ለምሳሌ ሌላ ቁጥር 12 ቁጥር 10 ጀምሮ በነገራችን ላይ በህዝቡ ገና ሳያዩት ራሱ እርሱ ወዴት ነው እያሉ ይፈልጉት ነበር በበዓሉ ላይ። ከዛ በህዝቡ መካከል ስለ እርሱ ብዙ ማንጎራጎር ነበረ። አንዳንዱም ደግ ሰው ነው ይላሉ፣ ሌሎቹ አይደለም ይላሉ። በምን ላይ ተመስርተው ነው? በውጫዊ ነገሮች ላይ ተመስርተው ነው ይህንን ጀጅመንት ይሰጡ የነበሩት። የጀጅመንት መጽሐፍ ነው። ማን ነው ይሄ ኢየሱስ? ወንድሞቹም መልስ ሰጥተዋል፣ ህዝብም መልስ ሰጥተዋል፣ መሪዎችም መልስ ሰጥተዋል። ግን በመልክ ላይ የተመሰረተ ነው። ቁጥር 26 እስከ 27 እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን? እነሆ በግልጥ ይናገራል፣ አንዳችም አይሉትም። አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁን? ነገር ግን ይህን ከወዴት እንደሆነ አውቀናል፣ ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም ይላሉ። ይሄ ክርስቶስ ነው ወይስ አይደለም? እንግዲህ በአንዳንዶቹ አስተሳሰብ መሲሁ ክርስቶስ ሲመጣ በድንገት ከሆነ ቦታ ዱብ ብሎ እንደሚመጣ አስተሳሰብ ሳይኖር አይቀርም እና ይሄ ክርስቶስ ሊሆን አይችልም። ለምን? ክርስቶስ ከየት እንዲመጣ አናውቅም። ይሄ ግን ከየት እንደሚመጣ ስለምናውቅ አድራሻውን ስለምናውቅ ክርስቶስ ሊሆን አይችልም። እና የሚጠቀሙባቸው ቴክኒኮችና የሚጠቀሙባቸው ነገሮች ክርስቶስ ነው ክርስቶስ አይደለም፣ እግዚአብሔር ነው እግዚአብሔር አይደለም፣ መሲህ ነው መሲህ አይደለም ብሎ የሚጠቀሙባቸው ነገሮች የመልክ ናቸው፣ የሰርፌስ ናቸው፣ የቦታ ናቸው፣ የአድራሻ ናቸው፣ የተአምራት ናቸው፣ የውጭ ናቸው። እና ምዕራፍ 7 ቀጥሎ ባለው ሴክሽን አሁን ባነበብነው ቁጥር 14 እስከ ቁጥር 24 ድረስ ታዲያ ትክክለኛው ዳኝነት መስጫ የትኛው ነው ነው ዋና ትኩረቱ። ማለት ይሄ ሁሉ የክርስቶስን ማንነት ካላሳወቀ፣ መልክ ካላሳወቀ፣ ከእግዚአብሔር መሆኑንና አለመሆኑን ክርስቶስ በመልክ ማወቅ ካልተቻለ፣ በመልክ ካልተፈረደ መፍረጃው ምንድን ነው ነው። ቁጥር 14 ጀምሮ ምናልባትም የአይሁድ መሪዎች የሃይማኖት መሪዎች ሳይሆኑ አይቀሩም። ምክንያቱም ከህዝቡን አይተናቸዋል። ከላይ ቁጥር 12 እስከ 13 ላይ ህዝቡ አሉ፣ ደግሰው ነበረ፣ እንደዚህ ነበረ የሚሉት ህዝቡ ናቸው። ከዛ ቁጥር 14 ጀምሮ ያሉት አይሁድ ለየት ያሉ አይሁድ ናቸው እና በበዓሉ እኩሌታ ላይ መጥቶ ኢየሱስ ሲያስተምር እነኚህን ደግሞ የማረካቸው ነገር የሚገርም መልክ ነው። የኢየሱስን ወንድሞች የማረካቸው መልክ ታምር ይባላል። ታምሩ ድንቁ ነው። አንዳንዶቹን ደግሞ የማረካቸው ሌላ ነገር ነው። አሁን ደግሞ አድማጮቹን የማረካቸው የእውቀቱ ሁኔታ፣ የትምህርቱ ሁኔታ፣ ይህ ሰው ሳይማር መጽሐፍትን እንዴት ያውቃል የሚል ጥያቄ ብቻ ሳይሆን መደነቅ የሞላበት ነው። የቅድሞቹን ታምር አድናቂ ካልናቸው፣ የአሁኖቹ ደግሞ ትምህርት አድናቂ ናቸው። ሲሰሙት በድንገት የመጣ ሰው ነው በቤተ መቅደስ የማን ደቀ መዝሙር እንደሆነ አይታወቅም። በጣም ብዙዎቹ መምህራን በጣም ብዙዎቹ በምኩራብና በቤተ መቅደስ እየተገለጡ የሚያስተምሩ ሰዎች የማን ተማሪዎች እንደነበሩ ይታወቃል። ይሄ ሰውዬ ግን አይታወቅም። የከሌ ተማሪ ከሌ እግር ስር ነው የተማረው፣ ገማልያል እግር ስር ነው የተማረው፣ እከሌ እግር ስር ነው የተማረው እንዳይባል ማንም እግር ስር መማሩ ምንም የሚታወቅ ነገር የለም። በነገራችን ላይ ሐዋርያትም እንደዛ ተብለዋል። እነኚህ እንዴት ሳይማሩ ያውቃሉ ሚል ማለት ነው። ሰው የሚያውቀው ተምሮ ነው በእነርሱ። ያው አስተማሪ ያለው የሃይማኖት አስተማሪ ያለው ያ አስተማሪ ባስተማረው መሰረት ነው ወጥቶ የሚያስተምረው። እና ወጥተው የሚያስተምሩ መምህራን ሁሉ እከሌ ነው ያስተማረው ይባላሉ። እነኚህ በትምህርቱ በጣም ተደነቁ፣ በጣም ተገረሙ። እና ጌታ ኢየሱስ ያለውን ቶሎ ቶሎ ልበልና ለእኛ ዘመን የሚሆነውን ብናወጣ ይሻላል። በጣም እግዚአብሔር አይናችን እንዲከፍት ጸልያለሁ ይህንን ስናገር። በኋላ ጌታ ኢየሱስ አንጸባረቀው ወደ አባቱ አድናቆቱን ማለት ነው። ራሱንም ቢያከብር ምንም አይደለም። ጌታ ኢየሱስ እንደኛ ሰው ብቻ አይደለም፣ ደግሞ አምላክ ነው። እና እኔ እግዚአብሔር ልጅ አይደለሁም ወይ አምላክ አይደለሁም ወይ እንዴት ነው እንደዚህም አላስተምረው ቢልም ምንም አልነበረም። ግን አላረገውም። አይ ቲንክ ይሄ ትልቅ ምሳሌነት ነው። እና ወደ ላይ ነው ሪፍሌክት ያደረገው ወደ አባቱ። ቁጥር 16 ኢየሱስ መለሰ እንዲህ አላቸው፣ ትምህርቴ ይሄ እውቀቴ ማለት ነው፣ ትምህርቴ እስከላከኝ ነው እንጂ ከእኔ አይደለም። እና ይሄን መለየት አለባችሁ። ይሄ ትምህርት ይሄ መገለጥ ከላከኝ ከአብ ነው፣ ከአብ ተልኬ መጥቻለሁ አለ። እና ከአብ ተልኮ መምጣቱን ማወቂያው ምንድን ነው ታዲያ? ከአብ ተልኬ መጣሁ አለ። ትምህርቱን አስታኮ ነው ያለው። ትምህርቱን አስታኮ እኔ ይሄንን እንዲህ የማስተምርበት ምክንያት ከላከኝ ነው፣ ምክንያቱ የላከኝ ነው። እና ተልኬ መጥቻለሁ ከአብ። ማወቂያው መንገድ ምንድን ነው? ከአብ ተልኮ ለመምጣቱ እውነተኛ ለመሆኑ ማወቂያው መንገድ ምንድን ነው? ታምራቱ ናቸው? መልክ ነው? ትምህርት ነው? የሚናገርበት ቋንቋ ነው? ወይስ ሌላ ማወቂያ አለው? ማን ነው ሊያውቅ የሚችለው? ኢየሱስ እውነት መሆኑን ከአብ መላኩን ዲሰርን ለማድረግ ለመለየት ማወቂያው መልኩ ምንድን ነው? ነው ከእግዚአብሔር የሆነንና ያልሆነን ነገር በምን እናውቃለን? ምክንያቱም ሞልቷል። የሃይማኖት መልክ ያለው ነገር ሞልቷል። ሃው ዱ አይ ነው? አንድ ነገር ከእግዚአብሔር ይሁን አይሁን በምን አውቃለሁ? ብዙ ጊዜ እንደምንስተው አብዛኞቻችን በምን አውቃለሁ? መልክ። እንዴት ነው አነጋገሩ? መልክ። በቆሮንቶሳውያን አሁን አንዳንዶቹ በስፒች ላይ የተመሰረተ ነበር መለያቸው፣ ዲስተርን ማድረጋቸው። በሚያስደንቅ ሁኔታ ከተናገረና በቃ እንትን ካረገ በቃ ይሄ ከእግዚአብሔር ነው ማለት ነው ብለው የሚያስቡ ሰዎች አሉ። መልክ። ስለዚህ የተናገረ ሁሉ ይማርካቸዋል፣ የተናገረ ሁሉ ከእግዚአብሔር ይመስላቸዋል። ከእግዚአብሔር ያልሆኑ እሳት ለብሰው የሚናገሩ ብዙ ሰዎች እንዳሉ ግን እናውቃለን። ከእግዚአብሔር የሆኑ ጥሩ ሊናገሩ ይችላሉ እንጂ ጥሩ የተናገረ ሁሉ ከእግዚአብሔር አይደለም። እና አንዳንድ ጊዜ በመልክ ነው እኛ የምንዳኘው። በቃ አነጋገሩ፣ አለባበስ፣ አነጋገር፣ አለባበስ፣ ስታይል፣ መልክ ነው መለያችን። ይሄማ ከእግዚአብሔር መሆን አለበት። ለምን? ተአምራት። ሌላው መለያ አድርገን የምንወስደው ተአምራት፣ የኢየሱስ ወንድሞች አይነት ከእግዚአብሔር ነው ከእግዚአብሔር አይደለም? ሌላ መለያ መልክ። አንዱ መለያ መልክ ትምህርት ነው፣ አንዱ መለያ መልክ መልክ ራሱ ነው፣ ፊዚካል አፒራንስ። አንዱ መለያ መልክ ተአምር ነው። ከእግዚአብሔር ነው ወይስ አይደለም? ተአምር አለ ወይስ የለም ብለው ይመረምራሉ። አንዳንድ ተአምር ካለ ከእግዚአብሔር ነው፣ ተአምር ከሌለ ከእግዚአብሔር አይደለም። ከእግዚአብሔር ያልሆነ ብዙ ተአምራት አለ። እግዚአብሔር ተአምር ያደርጋል፣ ከእግዚአብሔር ያልሆነ ግን ብዙ ተአምር አለ። መልክ የእውነት መለኪያ አይደለም። በመልክ አትፍረዱ። ይሄ ለእኛ ዘመን የሚያስፈልግ ነገር፣ በመልክ አትፍረዱ። እና መልክ ታምራቱ ይሄ ከእግዚአብሔር ነው ከእግዚአብሔር አይደለም ብለው ለመለየት የሚሞክሩ ሰዎች አሉ። ከነኚህ መልኮች አልፈን ማየት መቻል አለብን። ስለዚህ አሁን ዓለም ምን እየሆነች መታለች? ዓለም በዓለም ዓለም በቤተ ክርስቲያን ማለት ነው። ምን እየሆነች መታለች? ሰውን ለመሳብ መልክ፣ መልክን በማሳመር ሰውን መሳብ ማለት ነው። ይሄ በጣም ቃላ። አሁን ለምሳሌ ሞዴሎቻችን የምንላቸው ለምሳሌ በሆሊውድ በፊልም በምናምን ከርቀት ሞዴል የምናደርጋቸውና የምናደንቃቸው ሰዎች አሉ። በጣም እናደንቃቸዋል። እከሌ በጣም አስደናቂ ነው ብለን እንናገራለን። ግን አስደናቂ ነው ብለን የምንናገርበት እኮ ምክንያት መልኩን አይተን፣ ቁመናውን አይተን፣ የሰራቸውን ፊልሞች አይተን፣ ትወናውን አይተን ኦልሬዲ ተገርመናል። በትወና ነው የተገረምነው። ትንሽ አልፎ የሚሄድ ያስፈልግ። እውነተኛ የእውነት መለኪያ ታምራት አይደለችም። እውነተኛ የእውነት መለኪያ የትምህርት አሰጣት መልክም አይደለም። ትምህርት የሚማርከውም ህዝብ አለ። በጣም የሚናገርበትን አታይም እንዲህ ተብሎ ማለት ነው። ጥሩ ትምህርት ጥሩ ነው እንጂ ጥሩ ትምህርት ብቻውን ከእግዚአብሔር የመሆን ያለመሆን መለኪያ ሊሆን አይችልም። የአነጋገር ስታይል፣ የአነጋገር አድናቆት፣ ያደንቁት ይደነቁ ነበር እኮ ነው የሚለው። አይታችሁት ከሆነ ቁጥር 15 ይደነቁ ነበር። ልክኛ አሁን አድናቂ ነኝ እንደምንለው ማለት ነው። የተሳሳተ ቢሆንም አይተውት አድናቂ ነን አሉት። በምኑ ነው ጀጅ ያደረጉት? በንግግሩ ችሎታ ነው። የቅድሙ በተአምር ነው፣ አሁን በንግግር ነው። ሰርፌስ ነው። መልክ እና ሰርፌስ ከእግዚአብሔር የሆነንና ያልሆነ ነገር መለኪያ ሊሆን አይገባም ነው ቀጥሎ ያለው ክርክር። በምንድን ነው የምናውቀው? አንድ ሁለት ነገሮችን ብሏል ጌታ ኢየሱስ። ሜጀር መርሆች ስለሆኑ በጣም ላተኩርባቸው ፈልጋለሁ። አንደኛ ጌታ ኢየሱስ ያለው ምንድነው? ተመልከቱ ቁጥር 16 ትምርቴስ ከላከኝ ነው እንጂ ከኔ አይደለም። ማን ሊያውቀው ይችላል ታዲያ ከእግዚአብሔር መሆኑንና ለመሆኑን? ማውቂያው መንገዱን ጌታ ኢየሱስ ይናገር። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል። አንድ ሰው ያውቃል ከእግዚአብሔር የሆነና ያልሆነን ነገር። አንድ ሰው ያውቃል ምን አይነት ሰው? ፈቃዱን ለማድረግ የሚወድ ልብ ያለው ሰው። እኔ ከእግዚአብሔር ልሆን ከእግዚአብሔር አልሆን፣ ከእግዚአብሔር ተልኬ ልምጣ ከእግዚአብሔር ተልኬ አልምጣ፣ ማወቂያው መንገድ መልክ አይደለም ነው። መልክ ካልሆነ ምንድን ነው? ፈቃዱን ሊያደርግ የሚወድ የእውነት መለያ ዲሰርኒንግ ቱል ለመታዘዝ የጨከነ ልብ ነው። ኦቢዲየንት ሃርት ነው። ይሄ የዓለም ተቃራኒ እኮ ነው። አሁን ለማወቅ እወቅ ነው የዓለም እንትን። ማወቅ ከፈለክ በጣም እወቅ እና ለማወቅ አሁንም በጣም እወቅ ነው የዓለም ፕሪንስፕል። የእግዚአብሔር ነገሮችን ግን ለማወቅ ከፈለግ የተገለጠልን ታዘዝ ነው። ፈቃዱን ለማድረግ ልቡ ካለን፣ የመታዘዝ ልብ ካለን እናውቀዋለን። ከእግዚአብሔር የሆነና ያልሆነ ነገር በምን ይታወቃል? የመታዘዝ ልብ ያለው ሰው ያውቀዋል ነው ኢየሱስ ያለው። ዲሰርንመንት መለየት የጭንቅላት ጉዳይ ሳይሆን የልብ ጉዳይ ነው፣ የአቲቲዩድ ጉዳይ ነው። ለምንድን ነው ለማወቅ የምንፈልግ? በጣም ብዙ ሰዎች ስለ እግዚአብሔር ብዙ ነገር ማወቅ ይፈልጋሉ። ለምንድን ነው ማወቅ የምንፈልገው? ፈቃዱን ለማድረግና ለመታዘዝ ካለ ጉጉት ወይስ ዝም ብሎ ከጭንቅላት ጂምናስቲክ ነው? ፈቃዱን ለማድረግ ጉጉት ባለን ቁጥር እግዚአብሔር የምንለይበትን ስፒሪት ይሰጠናል። ፈቃዱን ይሄ በጣም ወሳኝ ፕሪንሲፕል ነው። ኢየሱስ ለ2000 ዓመት በፊት ተናገረው እንጂ አሁን በጣም ያስፈልጋል። ሙሴ ሕግ ሰጥቷቸዋል አለ ቁጥር 19 ኦኬ። ከእናንተ ግን ሕግን የሚያደርግ አንድስ እንኳ የለም። ይሄ ፊት ለፊት እውነትን የሚናገር እንደ ኢየሱስ ያለ የለም። እናንተ አሁን ሕግ አላችሁ፣ ሕጉን ትኮሩበት አላችሁ እንጂ ፈቃዱን ለማድረግ የሕጉን ፈቃድ ለማድረግ የሚጓጓ ልብ የላቸውም። እንደነኛ አይነት ሰዎች ሊለዩ አይችሉም ማለት ነው። ሕጉን ለማወቅና በሕጉ ለመኩራት ነው እንጂ የሚፈልጉት ሕጉን ለማድረግ። ስለዚህ የእግዚአብሔርን ፈቃድና ሐሳብ ማን ነው የሚያውቀው? ፈቃዱን ለማድረግ የሚጓጓ ሰው። ዝም ብሎ የሚኮራበትና የሚያውቀው እሱ ሊያውቅ አይችልም። ይኸው ምሳሌ አድርጎ የሰጣቸው ሕግ አላችሁ ግን የሚያደርግ የለም፣ የሚያደርገው የለም አለና ምሳሌ ሲሰጣቸው አሁን እኔን በሰንበት ትንሽዬ ነገር ስላረኩ ልትገሉኝ ትፈልጋላችሁ አለ። ግን በሰንበት አንዲት ነገር ስላረኩ ልትገሉኝ ትፈልጋ አንዴ ጋኔን አለብህ ማን ሊገል ይፈልጋል ሲል ተመልሶ ሄዶ በኢየሩሳሌም ያረገውን ከዚህ በፊት ምናልባት አንድ ዓመት ምናምን በፊት ያረገውን አስታወሳቸው። በኢየሩሳሌም 38 ዓመት ሙሉ ደህና እንዲሁ አካሉ በሙሉ ደህና እንዲሆን ያረገውን እሱን አይተው ሊገሉት ይፈልጋሉ። እና ጌታ ኢየሱስ ከምን ጋር አያያዘላቸው? በሕጉ ከግርዘት ጋር አያያዘላቸው። አንድን ሰው የቃል ኪዳን ሕዝብ ለማድረግ የቃል ኪዳን የሕዝቡ አካል ለማድረግ በሰንበትም ቢሆን ይገርዛሉ። አንድን ሰው ጤናማ መንፈሳዊ ጤና እንዲኖረው ወደ መንፈሳዊው ዓለም እንዲገባ በሌላ አገላለጽ የቃል ኪዳኑ የሕዝብ አካል እንዲሆን ሰው ይገረዛል። በዚያን ጊዜ ግርዘት ሙሴ የሰጣቸው ሕግ ነው፣ ከአባቶች የጀመረ ጌታ ኢየሱስ እንደተናገረው እና ሕጉን ታውቁታላችሁ እንጂ አትታዘዙ። ለምን? በሰንበት ትገርዛላችሁ። እኔ ግን በሰንበት ሙሉ አካሉን አንድን ሰው ሙሉ አካል ስለሰጠው ሙሉ ስላረኩ ደግሞ ልትገሉኝ ትፈልጋላችሁ። እና በሕጉ ይኮራሉ እንጂ ሕጉን አያረጉም። ከእናንተ መካከል ሕጉን የሚያደርግ የለም። ምን ማለት ነው? መታዘዝና ማድረግ የበለጠ መገለጥን ያመጣል። መታዘዝና ማድረግ የሚታዘዝ ልብ ነው የሚያውቀው የእግዚአብሔርን ነገር ዲሰርን የሚያረገው። ከእግዚአብሔር የሆነንና ያልሆነን ማን ያውቃል? ፈቃዱን ዝም ብሎ ለመስማት፣ ለማሰላሰል፣ ለማወቅ፣ ለመጨመር፣ ለመከራከር እንትን ለማድረግ ሳይሆን ለማድረግ የእግዚአብሔርን ፈቃድ ማድረግ ጥማት ያለው ሰው ይለየዋል፣ ያውቃል። ይህን በተለያዩ የመጽሐፍ ቅዱስ የአዲስ ኪዳን ክፍሎችም እንደ ፕሪንስፕል እናየዋለን። ጌታ ኢየሱስ ለምሳሌ አንዳንድ ጊዜ ለደቀ መዛሙርቱ ህዝቡ ባለበት ቦታ ህዝቡና ደቀ መዛሙርቱ ባሉበት ቦታ በምሳሌያዊ አነጋገር ይናገርና ዘሪ ሊዘራ ወጣ እያለ ይናገርና ስለ እርሻው ስለ እንክርዳዱ ይናገርና ቤት ውስጥ ሲገቡ ለደቀ መዛሙርቱ እነኛን ምሳሌዎች ይፈታላቸዋል። የዘሪውን ምሳሌ ልንገራችሁ ብሎ የዘሪው ምሳሌ ዘሩ የእግዚአብሔር ቃል ነው እንትኑ እንደዚህ ነው ብሎ ዘርዝሮ ያስረዳቸዋል። ሌሎችንም ምሳሌዎች ዘርዝሮ ያስረዳቸዋል። እና ደቀ መዛሙርቱ እንደውም ጠይቀውት ነበር፣ ለምንድን ነው ለኛ በግልጽ የምትነግረንና እዚያ ላሉት በግልጽ ማትነግራቸው ውጭ ላሉት? ላለው ልብ የሚታዘዝ መታዘዝ ለጀመረ ይጨመርለታል። እነኚህ ግን ቢሰሙም አይሰሙም አላቸው። ኢሳያስ የተናገረው ስለነሱ ነው። ስለዚህ ሰው ተሰብስቦ ይሰማዋል እንጂ ቢሰማም ለመታዘዝ ፈቃደኛ አይደለም። ፈቃዱን ለማድረግ የሚወድ ልብ የለውም ህዝቡ አብዛኛው። ምን ያረግባቸዋል? ለነኚህ ይሰውርባቸዋል። እንዲሁም አመስግኖ ሁሉ ያውቃል። ከነኚህ ሰውረህ ለነኚህ ለታናናሽ ስለገለጥክ አመሰግንሃለሁ። የመታዘዝ ልብ ከሌለው ሰው የተሰወረ ነው። የእግዚአብሔር ነገር የመታዘዝ ልብ ለሌለው የተሰወረ ነው። የሚጨምረው ለመታዘዝ ልብ ሲኖረን ነው። እውቀት በአእምሮ ብቻ ሳይሆን በመታዘዝ ናት የምትመጣው። ግልጽ ነው። ሁለተኛውን ተመልከቱ። የተያያዙ ናቸው ግን አውቄ ነው ሁለት ያረኳቸው። በምን ይታወቃል? ሌላው መለኪያችን በመልክ አትለኩ አለ። በምንን ለካ? ይሄ ነው አንዱ መለኪያ። ከራሱ የሚናገር የራሱን ክብር ይፈልጋል። ምን አይነት እጅ ሊትመስ ቴስት የሚባል አለ በላቦራቶሪ። ሊትመስ ፔፐር አስገብተን ቤዝ ነው ጨው ነው አሲድ ነው ምናምን የሚለውን ከለሯን በመቀያየር ነው የምታመለክተውና ከራሱ የሆነን ሰው ማወቂያ መንገድ አለ አለ ሊትመስ ቴስት ጌታ ኢየሱስ። ከእግዚአብሔር የሆነውንም ማወቂያ ሊትመስ ቴስት አለ። ያ ሊትመስ ቴስት ምን ይባላል ያላችሁ እንደሆነ የእግዚአብሔር ክብር ይባላል። እና ምን አለ? ከራሱ የሆነ ሰው የራሱን ክብር ይፈልጋል። የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱ አመፃ የለም። ከእግዚአብሔር የሆነ ሰው ኦር ከእግዚአብሔር የሆነ ነገር በምን ያስታውቃል? በእግዚአብሔር ክብር። ከራሱ የሆነ ሰው የራሱን ክብር ነው የሚፈልገው። የእግዚአብሔር ክብር የለበትም። ከእግዚአብሔር የሆነ ነገር ደግሞ የሰው ክብር ሳይሆን የእግዚአብሔር ክብር ነው ያለበት። ልክ እንደ ኢየሱስ ማለት ነው። በሚያስደንቅ ትምህርት ነው ያለ ሲሉት የላከኝ እኮ ነው የገለጠልኝ እንዳለ ማለት ነው። የራሱን ክብር አልፈለገም ኢየሱስ። በኖረባቸው ጊዜያት ሁሉ የራሱን ክብር ሳይሆን የአባቱን ክብር ነው የፈለገው። ስለዚህ ምን አለ ማወቂያው መንገድ? እኔ ደጋግመን በመጽሐፍ ቅዱስ ውስጥ ልናያት የሚገባ ቃል ክብር ናት። የራስ ክብር አለ፣ የእግዚአብሔር ክብር አለ። እግዚአብሔር ከብሯል ወይስ ራሱ ከብሯል ነው? ራሱን ያከበረ የራሱ ነው፣ እግዚአብሔርን ያከበረ ከእግዚአብሔር ነው። በመልክ አትፍረዱ፣ በትክክል ፍረዱ። ቅን የሚለው የዋህ ምናምን ለማለት ሳይሆን ሞኝ ለማለት ሳይሆን ቅን ማለት ስትሬት ማለት ነው። በትክክል ፍረዱ፣ ሰንጥቃችሁ ፍረዱ፣ ወደ ውስጥ ገብታችሁ አይታችሁ ፍረዱ። በመልክ አትፍረዱ፣ ተቃራኒው መልክ ነው። በንግግር ችሎታ አትፍረዱ፣ በተአምራት ብዛት አትፍረዱ፣ በመልክና በስታይል አትፍረዱ። በምን እንፍረድ? በእግዚአብሔር ክብር። እግዚአብሔር ከብሯል ወይ ነው። ይሄ ለእኛ በጣም ወሳኝ ነገር ነው፣ ዲሰርንመንት። በጣም ብዙ ክርስቲያኖች የሌለን ነገር ምንድን ነው ቢባል አሁን አንዱ ዲሰርንመንት፣ መለየት። በጌታ ስም የሚመጣ ሁሉ የተባረከ ነው የሚል ልብ ብቻ የያዝን ይመስላል። ስለዚህ በጌታ ስም ብዙ ይመጣሉ። የእግዚአብሔርን ፈቃድ ለማድረግ ጉጉት ያለውን ሰው እግዚአብሔር አሳልፎ አይሰጠውም። እግዚአብሔርን ለመታዘዝ ቀና ልቡና የተገለጠችውን ለመኖር የሚፈልገው ሰው ይለየዋል። ሌላው ደግሞ መለኪያው የእግዚአብሔር ክብር፣ እግዚአብሔርን አክባሪነት ነው። በግልብና በመልክ አድናቂዎች ሳይሆን የእግዚአብሔርን ክብር አይተን የምናምን እንድንሆን ነው ምዕራፍ 7 የሚያስተምረን። የእግዚአብሔር ክብር ነገር በጣም ወሳኝ ነው በመጽሐፍ ቅዱስ። ከዚህ በፊትም ያነሳ ነው ይመስለኛል፣ በዮሐንስ ወንጌልም እሱ ነው። እግዚአብሔር ዓለማትን የፈጠረው ለክብሩ ነው። ሰውንም የፈጠረው ለክብሩ ነው። ፍጥረታት በሙሉ ለክብሩ ነው። አይ ሁሉ ነገር ለክብሩ ነው። እግዚአብሔር ጌታ ኢየሱስንም የተቀበልነው ለእግዚአብሔር ክብር ለመኖር ነው። ስለዚህ የምናረጋቸው ነገሮች በሙሉ እግዚአብሔርን አክባሪ እንዲሆኑ መጽሐፍ ቅዱስ ይፈልጋል። ራስን ማክበር ይቻላል? አብሶሉትሊ። ቅዱስ ጳውሎስ እንደሚናገረው ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም ይላል። ራስን መስበክ ስለሚቻል ማለት ነው። ራስን ማጉላት ይቻላል፣ ራስን ማሳየት ይቻላል፣ የራስን ክብር መፈለግ ይቻላል። አሁን እንዲያውም ያለው ኦብሴሽን ይሄ አይደለም ወይ? በቤተ ክርስቲያን የራሱን ክብር ይፈልጋል። እና እሱ ማን ነው ሳይሆን አሁን እኔ ማን ነኝ ትግል ውስጥ ነው ያለ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ጀምሮ አንደኛ ቆሮንቶስ ምዕራፍ 10 ያው ሁላችን እንደምናውቀው ምዕራፍ 8 9 10 ለጣውት ስለተሰዋ ስጋ ነው ንብላ ንብላ ነው ክርክሩ አርግጥ እና አንደኛ የተለያዩ ጥያቄዎች አሏቸው የቆሮንቶሳውያን ክርስቲያኖች እዛ ሄደን ብንካፈልስ ጣውት አምላኪዎቹ የሚያመልኩበት ቦታ ሄደን ብንካፈልስ እሱን ጀነራሊ ጳውሎስ ዲስካሬጅ ያረጋቸዋል እና አትሂዱ እዛ አትሳተፉ የዚህኛው የጌታ ጽዋና እዛኛው ጽዋ ላይ ፓርቲሲፔት አታርጉ ብሎ ብዙ ይመክራቸዋል እርግጥ ጥልቅ የመጽሐፍ ቅዱስ ክፍሎች ናቸው እንደገና ደግሞ ያ በለጣውት የተሰዋ ስጋ ሲተርፍ ደግሞ ገበያ ቦታ ብናገኘው እንዴት ይሻላል የሚልም ጥያቄ አለ ስለ ህሊና ያወራል ህሊና አስካል ኮነነ ድረስ ገበያ ቦታ ካገኛችሁት ምንም ብሉ ይላል እና እንብላ አንብላ እንጠጣ አንጠጣ እንሂድ አንሂድ ነው ክርክሩ ሁሉ ጊዜ መጠየቃቸው ስለማይቀር የሁሉ ጊዜ መልስ ነው የሰጣቸው ቁጥር 31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር የምታደርጉ ቢሆን ማናቸውንም ነገር የምታደርጉ ቢሆን መለኪያችሁ ይሄ ነው ሁሉን ለእግዚአብሔር ክብር አድርጉ everything for the glory of God everything we do ምናስበው ምንኖረው ምንመርጠው ሰው ከእግዚአብሔር ነው ከእግዚአብሔር አይደለም ብሎ በምን ይመርጣል በእግዚአብሔር ክብር ሰውን አክባሪ ከእግዚአብሔር አይደለም እግዚአብሔርን አክባሪ ከእግዚአብሔር ነው ይሄንን ነው የሚያስተምረን ከእግዚአብሔር ነገሮች መሆናቸውንና አለመሆናቸውን ምን ለየው እግዚአብሔር ክብሩ አለ ወይ ነው ቤተክርስቲያኖች ብዙ አማኞች more and more በዚህ ዘመን በመልክ ነው ዳኝነት የሚሰጡት በመልክ በውበት በንግግር በታምራት በስታይል ነው እውነት በዚህ አትገኝም ጥሩ ነገር ጥሩ ነው ብለን ነው ማለፍ ያለብን ጥሩ አለባበስ ጥሩ ነው ጥሩ አነጋገር ጥሩ ነው ነው እንጂ እውነትን ሁልጊዜ ገላጭ ሊሆን አይችልም ሰይጣን ራሱ የብራንን መልአክ መልክ ይዞ ይመጣል እንዲሁም አገልጋዮቹ የጽድቅን አገልጋዮች እንዲመስሉ እና እሱም ራሱ የብርሃን መልአክ ይመስላል አገልጋዮቹም የጽድቅን አገልጋዮች ይመስላሉ ፎርም መልክ እና መልክ አይተን ከተከተለን እኮ በዘመናችን አነጋገር ተሸወድን ማለት ነው መልኩን ይዟል የብርሃን መልአክ መልክ ይዟል አገልጋዮቹንም የታየ እንደሆነ የጽድቅ አገልጋዮችን መልክ ይዟል ስለዚህ መለያው ምንድነው የእግዚአብሔር ክብር የሰው ክብር ፈላጊ ነው ወይስ የእግዚአብሔር ክብር ሰው ጀምሮ በሰው ከጨረሰ ማዓዛውና ሽታው በአጠቃላይ ሰው ከሆነ ነገር ከእግዚአብሔር አይደለም እግዚአብሔርን አክባሪ ነገሮች ናቸው የእግዚአብሔር ነገሮችና የመለየትን ሚስጥር ነው ምንማረው ምራፍ 7 በዚህ ሁሉ ክርክርና መለያየት አንዱ ከዮሐንስ የምንማረው ፕሪንሲፕል የመለየትን ከእግዚአብሔር ይወጣንና ያልወጣን በምን እንለያለን ታዛዥ ልብ ሲኖር ለእግዚአብሔር ይመቸዋል ለመግለጥ ፈቃዱን ለማድረግ የሚፈልግ ልብ ሲኖር ሌላው ሊትመስ ቴስት ደግሞ እግዚአብሔርን የሚያከብር ከሆነ የራሱን ሐሳብና የራሱን ክብር ሳይሆን የእግዚአብሔርን ክብርና ክብርን ለእግዚአብሔር የሚያመጡ ነገሮች መሆናቸው ደግሞ መለያ ይሆናሉና በዚህ ክፉ ዘመን የምንጠበቅ ሰዎች እንድንሆን ይሄንን ትምህርት ለምንከታተል በሙሉ የምንጠበቅ ሰዎች እንድንሆን የሚለይ በመልክ ሳይሆን በእውነት ላይ ተመስርቶ የሚለይ ስፒሪት ለእያንዳንዳችን እንዲኖረን እግዚአብሔር ይርዳል Yeah.